የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቻነል 57 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን። የቅዳሜ ጥቅምት 2 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ቆንጅት ታዬ አስተናግዳለሁ። እንደ ወትሮው ፕሮግራማችንን በዓለም ዜና እንከፍታለን። በማስከተል
እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ክፍያ መሆን ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዛ ግን መውጣት ነው የምንፈልገው።
የሰማችሁት በእስራኤልና በሄዝቦላ ጦርነት ለከፍተኛ አደጋ መጋለጣቸውን ከነገሩን ሊባኖስ የሚኖሩ ኢትዮጵያውያን መካከል ያንዲቱን ድምጽ ነው። ሰላማዊት ግርማ ትባላለች። ለምሽቱ ይዘነዋል። በኢትዮጵያ የበጎ ፈቃድ አገልግሎትን ለማስተዋወቅ ደግሞም ለወጣቶች የሥራ ዕድል በመፍጠር ሥራ የሚተጋውን እንደራሴ የወጣቶች ማህበር ስራዎችን እንቃኛለን። በሁለተኛው አጋማሽ ሳምንታዊው መዝናኛችሁ የሙዚቃ ቃና ተዘጋጅቷል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዜናው እንለፍ።
እናስጠልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የድንበር የለሽ የሐኪሞች ቡድን ሰራተኞች በሱዳን ዜጎች ባስከፊ ሰቆቃ ውስጥ እንደሚገኙ ተናገሩ። የዓለም አቀፉ ድንበር የለሽ MSF የእርዳታ ሰራተኞች አርብ ዕለት የሱዳን ህዝብ በእርስ በርስ ጦርነቱ ወደ ከፍተኛ የምግብ እጦት እያመራ በመሆኑ ከፍተኛ የሆነ ቅዠት ውስጥ እንደሚገኝ ገልጸው ተፋላሚ ወገኖች ሰብአዊ እርዳታ እንዲደርስ እንዲያደርጉ ተማጽነዋል። ቁጥራቸው እጅግ አነስተኛ ከሆኑና በሱዳን እየተንቀሳቀሱ ከሚገኙ ጥቂት ዓለም አቀፍ ተቋማት መካከል አንዱ የሆነው የድንበር የለሽ ሐኪሞች ቡድን ግጭቶች ወዳሉባቸው ስፍራዎች እጅግ የተገደበ ተደራሽነት እንዳለው ጨምሮ አስታውቋል። በናይሮቢ በተካሄደው በዚሁ መግለጫ በሱዳን ወደ ግማሽ ያህል የሚሆነው ወይም 26 ሚሊዮን የሚደርሱ ዜጎች አስኪ የሆነ የምግብ ደህንነት ዋስትና ችግር ተጋርጦባቸዋል ሲል አስታውቋል። የተቋሙ አስተባባሪ ክሌር ሳንፊሊፖ ከዚህ በኋላ እየተነጋገርን ያለነው ስለ አጣዳፊነቱ አይደለም፣ እየተናገርን ያለነው እጅግ አሰቃቂ ስለሆነው የተመጣጠነ ምግብ እጥረት ነው በማለት የጉዳቱን ጥልቀት አስረድተዋል። ሳንፊሊፖ የድንበር የለሽ ሐኪሞች ቡድን በሰሜን ዳርፉር ዛምዛም በተሰኘ መጠለያና በደቡብ ዳርፉር ኒያላ የስደተኞች መጠለያዎች በሚገኙ 32 ከመቶ የሚደርሱ ሰዎች ላይ ከፍተኛ የሆነ የተመጣጠነ የምግብ እጥረት መመዝገቡን አስታውቀዋል። እስራኤል ዜጎች ተጨማሪ የሊባኖስ ከተሞችን ለቀው እንዲወጡ አዘዘች። የእስራኤል ጦር ዛሬ ቅዳሜ በደቡብ ሊባኖስ ያሉ 26 መንደር ነዋሪዎች ከአዋሊ ወንዝ በስተሰሜን ወደሚገኙ አካባቢዎች ለቀው እንዲወጡ አዟል። በወታደራዊ መግለጫው በአብዛኛው ቀድሞውንም ባዶ የነበሩት መንደሮች የእስራኤል ጥቃት ኢላማዎች መሆናቸውን ይጠቅሳል። የእስራኤል ጦር በመንደሮቹ የሂዝቦላ እንቅስቃሴ እየጨመረ በመምጣቱና ቡድኑ በዜጎች መካከል የጦር መሳሪያ እየደበቀ በመሆኑ ለነዋሪዎች ደህንነት ሲባል ዜጎች አካባቢውን ለቀው መውጣታቸው አስፈላጊ መሆኑን ገልጿል። ሂዝቦላ የጦር መሳሪያዎቹን በሰላማዊ ሰዎች መካከል መደበቁን አስተባብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሂዝቦላ መካከል በተደረገው ጦርነት ወቅት 1 ሚሊዮን የሚደርሱ ዜጎችን ካፈናቀለው ጦርነት የላቀ ቁጥር ያላቸው ሊባኖሳውያን ከመኖሪያ ቀያቸው መሰደዳቸውን ዛሬ ቅዳሜ አስታውቋል። በሌላ በኩል ጦርነቱን ለማስቆም እየተደረጉ ያሉ ዓለም አቀፋዊ ዲፕሎማሲያዊ ጥረቶች እስካሁን ድረስ አልተሳኩም። የሊባኖሱ ጠቅላይ ሚኒስትር ነጂብ ማካቲ ግን መንግስታቸው ለመንግስታቱ ድርጅት የጸጥታው ምክር ቤት ሙሉና አፋጣኝ የተኩስ አቁም የሚል አዲስ ውሳኔ እንዲያወጣ ይጠይቃል ብለዋል። የሊባኖስ ጦር አርብ ዕለት እንዳስታወቀው እስራኤል በደቡብ ሊባኖስ ባደረገችው ጥቃት 2 ወታደሮቹ መገደላቸውን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዩክሬንና ሩሲያ እያንዳንዳቸው በደርዘን የሚቆጠሩ የድሮን ጥቃቶችን አከሸፍን እያሉ ነው። ሩሲያ 46 የዩክሬን ድሮኖችን መታመጣሏን ስትናገር፣ በአንጻሩ ኪቭ 27 የሩሲያ ድሮኖችን መትቻለሁ አለች። የዩክሬን አየር ኃይል ብዛታቸውና አይነታቸውን ሳይጠቅስ ከሩሲያ ድንበር በልጎሮድ ክልል አቅራቢያ ብዙ ሚሳኤሎች ተተኩሰዋል ሲል አስታውቋል። ሩሲያ 28 ሰው አልባ አውሮፕላኖችን በዩክሬን ላይ በተተኩስም ከነዚህ ውስጥ 24ቱ በሱሚ፣ ፖልታቫ፣ ዲኒ፣ ፕሮፔትሮቭስክ፣ ሚኮላይቭና ኬርሰን ክልሎች ተመተው ወድቋል ሲል መግለጫው አክሏል። በተጨማሪም የዩክሬን ዋና የጦር አዛዥ ምንም እንኳን ዝርዝሩን ባይገልጹም የኪቭ ኃይሎች በመስራቃዊ ሩሲያ በተያዘችው ሉጋንስክ ክልል የሚገኝ የነዳጅ ማከማቻ መጋዘንን መተው በሰዓት አቃጥለዋል ብለዋል። ይሁን እንጂ ሞስኮ ጥቃቱን እስካሁን አላረጋገጠችም። ነገር ግን የሩሲያ መከላከያ ሚኒስቴር ጦር ኃይል ሩሲያ በአንድ ጀንበር 47 የዩክሬን ሰው አልባ አውሮፕላኖች መጣሏን ገልጸዋል። ድሮኖቹ 17ቱ በደቡብ ምስራቅ ክራስዶር ክልል፣ 16ቱ በአዞብ ባህርና 12ቱ በሩስክ ድንበር ላይ መውደቃቸውንም የጦር ኃይሉ ጨምሮ ገልጿል።
የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ላይ የሚተላለፈው የቅዳሜ ጥቅምት 2 ፕሮግራማችን ይቀጥላል። ፕሮግራማችንን በዌብሳይታችን amharic.voanews.com ላይም በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። በሊባኖስ ድንበር ላይ በእስራኤልና በሄዝቦላ መካከል የሚካሄደው ግጭት ተባብሶ ቀጥሏል። ግጭቱ አዲስ የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት እንደሚለው 200 ሺህ ሰዎችን አፈናቅሏል። በዚህ ጦርነት አጣብቂኝ ውስጥ የሚገኙትና ከቤት ንብረታቸው የተፈናቀሉት ኢትዮጵያውያን ታዲያ ለከፋ ችግር መጋለጣቸውን ተናግረዋል። የኢትዮጵያ መንግስት ዜጎቹን ከሊባኖስ ለማስወጣት ስራ እንደሚጀምር ቢያስታውቅም ያነጋገርናቸው ኢትዮጵያውያን ከምዝገባ ውጪ የታየ እንቅስቃሴ ባለመኖሩ በከፍተኛ ፍርሃት ውስጥ መውደቃቸውን ገልጸውልናል። ስመኝሽ የቆየ አነጋግራቸዋለች።
ሰላማዊት ግርማ ያለፉትን 6 ዓመታት የኖረችው ከሊባኖስ ዋና ከተማ ቤይሩት በስተደቡብ በምትገኘውና በብዛት የሺዓ ሙስሊሞች በሚኖሩባት ደሃይ የተሰኘች ከተማ ነው። ደሃይ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሄዝቦላ ላይ በከፈተችው አዲስ ጥቃት ህንጻዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሰዋለች?
የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ የሁሉም ሰው ህንፃው የራሱ ህንፃ ነው የመሰለው እና መሬት ወርደን በኋላ ላይ ተረጋግተን ከሰላሳ ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑን ያወቅ ነው እንጂ ሁላችንም ነዋሪዎች የቤሩት ነዋሪዎች በሙሉ የራሱ የቤቱ ህንፃ የተመታ ነው የመሰለን እና ከዛ ማታውኑም ሜሴጅ ላኩ 500 ሜትር ምናምናምን ውጣሉ። በቃ ለሊት ነው ምንሄድበት የለንም ያልተነጋገርሽው ያልተዘጋጀሽው የትም ልትሄጃችም ወተን ውጭ አደርን። አራውሽ የሚባሉ አካባቢ ወደ 3 ሰዓት አካባቢ ነው። ልጆችም ስለነበሩ ህዝብም እንዳለ የነዋሪውም ነው አብሮ እንዳለ የወጣው።
ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባ እንቅልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኖር አይኖርም አታውቅም።
ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይዘን የወጣነው ነገር የለም። አሁን እንደምታየው 24 ሰዓት የቀጠለ ድብደባ ነው ያለው። ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ ምኑ እንዴት እንደሆነ ለማየት ራሱ የምንችልበት ሁኔታ አለ። ጭራሽ ማሰብ ራሱ አንችልም ወደዛ ስለመሄድ።
ያለፉትን 10 ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመረ አልነበረም። የሀገሪቱ የፖለቲካ አለመረጋጋት፣ የኮቪድ ወረርሽኝና እንደ አውሮፓውያን አቆጣጠር በ2020 በቤይሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል። በዛ ላይ ህጋዊ ወረቀት የላትም። በህይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እንባ እየተናነቃት ትናገራለች።
እንደዚህ ብዬ ራሱ ማውራት ራሱ እኔ በህይወቴ አላውቀውም ይሄን ህይወት ማንም ሰው አያውቀውም። በጣም ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ የሚመታ ነው የሚመስልሽ። ምንም ነገር አታውቂም። ነዋሪው እንደዚያው እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ራቅ በሉ፣ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ፣ እንደዚህ እኛ ማን ምን ይሁን የምትኖሪው ህንፃ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም። እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገር ነው። ኤምባሲ አካባቢ በጣም የባዳንቤ ልጆች እያወጡ እየጣሏቸው፣ እነሱ የሚሳፈሩትም እየተሳፈሩ መሄዱትም እየሄዱ በጣም ብዙ ህዝብ ነው ያለው ኤምባሲ። እኛ በወቅቱ መሄድ ፈልገን ነበረ፣ ግን ኤምባሲ በጣም ነው ድምፁ የሚረብሸው። እዛ በሚመጠሰት በቃ የኤምባሲው አንድ አይነት ነው። ምክንያቱም አሁን እንዳየ ከምልሽ ቦታ ኤምባሲው የአንድ ሰፈር ራሱ የማይሆን ነው ልዩነት ያለው ቦታው።
ሰኞ መስከረም 13 ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽህፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለእኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መርት ገልጻለች።
ሁሉ ነው እየተፈናቀለ ያለው፣ ሊባኔሶችም የእኛም ስደተኞችም የሁሉም ሀገር ዜጎች ማለት ነው። ሰው ቤት የሚኖሩት እንግዲህ የተፈናቀሉ አሉ፣ ከአሰሪዎቻቸው ጋር በየመጠለያ ያሉ ከአሰሪዎቻቸው ጋር በየዘመድ ቤት፣ እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው የሄዱ በር ተዘግቶባቸው በተለያዩ ድርጅቶች ወይም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ። በር የተዘጋባቸው በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው የሄዱ በየኤጀንሲ ቤት የተዋቸው መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ ወንዶቻችን በብዙ ችግር ወጥተው ለአምስት አመት ሲንከራተቱ የነበሩ ሌሎቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። እስካሁን ድረስ እንደ አይኤም እንደ ወርልድ ፉድ ኦርጋናይዜሽን ዩሴፍ ትልልቁ ድርጅቶች እስካሁን ድረስ ምንም አይነት ድጋፍ አላረጉ።
ባንቺ እንደምትለው የሊባኖስ መንግስት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለእኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል።
እንዴት ብዬ እንደምገልጽልሽ አላውቅም። ብዙዎቹ በቃ ሻማታይ ሆኖ ነው የሚገኙት። ግማሹ ያው ፍንጣሪም ያቆሰለው አለ። መንገድ ላይ ሁላ የወለደች ምጥ ይዟት የነበረች ኢትዮጵያ ይውላለች። ፍርሃታቸው ኮሽ ባለ ቁጥር ያለው ድንጋጤ ያዩት ሻማ አለ። በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው 15 ደቂቃ 10 ደቂቃ ትንሽ አጭር የሆነ ጊዜ በሚሰጡበት ሰዓት የእኛ ልጆች እንዳለ ማይግረንቶች የሰቤት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። በዛ ቅጽበት ውስጥ ለመውጣት ያለው ጭንቀት ያለው ነው ፍራቻ በጣም የሚያሳዝን ነው። ምክንያቱም ቋሚ የሆነ አካል የለም እነሱን ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል። መግባት የምንችልበት ቦታ አለ፣ መግባት የማንችልበት ቦታ አለ። ለእኛው ለራሳችን ማለት ነው። ሌሎችም ድርጅቶች እንደዛ መግባት የማይችሉበት ኤምባሲዎች መግባት የማይችሉበት ቦታ አለ። ሴት ያልሆነ
መስዋዕት የተሰኘው የኢትዮጵያውያን ማህበርም ከደሃዬ ተፈናቅለው ወደ መሀል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው። ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤሩት ነዋሪዎች መካከል አንዷ ናት።
አሁን እንኳ በቀደም ለታ ሳምንት አርብ ዕለት ማለት ነው 46 ልጆች በአይን ያየሁትን ነው የምነግርሽ። 46 ልጆች አንዴ ትዛችን ተቀብላቸው እዛ ሂደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። በአይን ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና ማአት ልጆች እንደዚሁ ተፈናቅለው መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን እምባሲው ሸልተር ፈቅዶልናል። ሸልተር አለ፣ ግን ሸልተሩ ፍንዳታ የሚፈነዳበት አካባቢ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡ።
መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች።
በብዛት ያው ሻአ የሚባለው የህዝቡላ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመጣም። ባይል መጣም ግን ፍራሃቱ እንዳለ ነው። ሁሉም አሁን ስራ ቆሟል፣ ስራ እየሰራ አይደለም፣ ሁሉም እርዳታ ተጠባቂ ነው። ሁሉም ሰው አገሩ መግባት ነው የሚፈልገው፣ በቋፍ ነው ያለው። ትንሽ ቆሽ ባለት ቁጥር ሁሉም በቃ ያለቀሰ እየፈራ ዛሬ በቃ ዛሬ ቀን የት ቦታ ነው የሚፈነደው፣ ዛሬ ሞት የሆነ ዛሬ ቀን የሆነ ነገር ሆኖ ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት።
ከደሃዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽህፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምጽ መቋቋም ባለመቻሏ ወደ መሀል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ካሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች።
እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ህይወቴ በቃ የምናሳልፈው እያንዳንዱ ሌሊት ነገን አይደለም ማስበው፣ ማደሬን ጠዋት ነቅቶ ራሴን ማግኘቴን ነው ማስበው። መንግስት እንዲደርስልን በቃ።
ሰላማዊትም ሆነች ሌሎች በቤሩት አጣብቂኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም።
እኛ የኢትዮጵያ መንግስት ያስወጣን በቃ ምንም አይነት ነገር አሁን ምንም አይነት ክፍያ መሆን ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚያ ሀገር መውጣት ነው የምንፈልገው። ምንም አይነት ነገር ልብሳችንንም ሻንጣችን ማምጣት ምንም አንፈልግም። በቃ ራሳችን ነፍሳችን ይዘን ከዚያ ሀገር መውጣት ነው የምንፈልገው። ሁሉም በቃ የሚዲያ አካላት ድምፅ እንዲሆን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ ነው የምንፈልገው ከዚህ ህይወት ከዚህ ሰቀቀ። እኔ 10 ቀን ሆኖኛል እንቅልፍ እንኳን ባይን ይከተኛል። ምክንያቱም መተኛት አንችልም። ሜሴጆች ይላካሉ፣ ይሄን ሰፈር ልቀቁ፣ ይሄን ሰፈር እንደዚህ አድርጉ ትባያለሽ። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው ምናየው፣ የገባንንም ያልገባንንም እየጠየቅን ሰዎችም ጋር ምናምን ዛሬ እንዴት ነው ነገር እንዴት ነው እያለ እና በፍርሃት ነው ያለነው፣ በሰቀቀን ህዝቡ እንዳለን።
በጉዳዩ ላይ ከኢትዮጵያ ቆንጽላ ጽህፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ፣ ያ እስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች።
ሁሉም ስደተኛ ይኖራል ከህብረተሰቡ ጋር ከሌ በሚስ ጋር ኖሮ ወይ ሰው ቤት እየሰራ ነው ወይ ደግሞ ተከራይቶ እየኖረ ነው። ቤተሰብ መስርቶ የሚኖራለ ያው እንዴት ነው ችግሩ ሲመጣ ቦምቡ ሲመጣ አይለይም። አካባቢ ላይ ያለውን ሰው ነው የሚመታው እና ለሁሉም እኩል የሆነ መጠለያም ሆነ መድኃኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት ብዬ ማስበው። ሂውማኒቲ መቅደም አለበት በዚህ ሰዓት ላይ እነሱ ለይተው እንደማይነሱ እርዳታውም ደግሞ ተለይቶ መሰጠት የለበትም ባይነኝ።
እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከየአቅጣጫው መታየቱን ቀጥሏል። በየዕለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። እንደ ራሴ የወጣቶች ማህበር በኢትዮጵያ የበጎ ፈቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። የአሜሪካ ድምፅም ከማህበሩ ፕሬዚደንት ከአቶ ብሩክ አስቻለው ጋር በኢትዮጵያ የበጎ ፈቃድ አገልግሎት ባህል፣ ወጣቶች የሚያጋጥሟቸውን ተግዳሮቶችና መንግስት ሊጫወት የሚገባውን ሚና በተመለከተ አነጋግሯቸዋል። አስማማው አየነን ያነጋግራቸው። ወደ ዝግጅቱ እንዝለቅ።
በጎ ፈቃደኝነት በሀገራችን እንግዲህ ያው በዓለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነጻ በፍላጎታቸው ሌሎችን ለመርዳትና ለመጥቀም የሚሰሩት የማህበራዊ አገልግሎት ነው። በሀገራችንም አሁን በተለይ በወጣቶች ዘንድ በክረምት በጎ ፍቃድ፣ በበጋ በጎ ፍቃድ የተለያዩ ስራዎችን የሚሰራባቸው ኢኒሽቲቮች እናያለን። ስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደራሴም እንደ ሌሎችም ዩዝ ሌድ ኢኒሽቲቮች። ስለዚህ አሁን ላይ መነቃቃትና የበለጠ አብሮ መስራት በብዛት እየታየ የመጣበት ሁኔታ አለ።
ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፈቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ ያገኛችሁት በጎ ፈቃድ አገልግሎትን በኢትዮጵያ?
አሁን ላይ ከበፊቱ አንጻር በወጣቶች በኢንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን። እኛም እሱን ነው በስራችን የምናይ። ብዙ በጎ ፈቃደኛ ወጣቶች የሚሰሩበት ወጣቶችም ያልሆኑም ከዛም እድሜ ያለፍ ያሉ ሰዎችም በበጎ ፈቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሼቲቮች እኛ ለምናወጣቸው እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ
ተስፋቶችስ በዚህ በበጎ ፍቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል? በእናንተ ወጣቶች ላይ ነው እየሰራችሁ ያላችሁትና እንዴው ፍላጎቱ ምን ያክል ነው? ለዛስ የተመቻቸ ነገር አለ ወይ? ተቋማትስ እነዚህ ወጣቶች በዛው ውስጥ እየተሳተፉ ያበረታቷቸው ነው?
በጣም ፍላጎቱ አለ። የሚገርም እኛ ቀደም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፍቃደኛ ኔትወርክ የሚያደርጉበት አንድ ኢኒሼቲቭ በእንደራሴ ስር የጀመርነው ነበርና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፈቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለው ፍላጎት ያለው። ይህ በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ካረንትሊ፣ ምክንያቱም ብዙ ስራ ስለሚጠይቅ እሱ ማየት ይችላልና፣ ለዚህም ደግሞ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰሩ እንደሚገባ የሚያሳይ ነው።
ምን ላይ ነው ወጣቶቹ በብዛት ኢትዮጵያ ውስጥ እየተሳተፉ የሚገኙት? የበጎ ፍቃድ ስራዎቹ ወጣቶች የሚሳተፉባቸው
አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዴቨሎፕመንት እንዲሁም ደግሞ ኢዱኬሽን ላይ ፎከስ ያደረጉ ፕሮግራሞች የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት ራሳቸውን የሚያሻሽሉበት ስኪላቸውን ደግሞ ለሌሎች የሚያጋሩበት የሀያው ተከፋፍሎ ሲታይ በተለያየ ሙያዎች ሊወሰድ ይችላል። ሙያና ሙያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ ከግራፊክስ ዲዛይን ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፈቃደኝነት እንዲሰሩም እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋ ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባበርን ያለንበት ሁኔታ ነው።
ቅድም እርስዎ የጠቀሷቸውን እውቀቶችን ለማግኘትና ስልጠናዎችን ወስዶ ለራሳቸው ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በጎ ፍቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀትና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ የበጎ ፍቃድ ስራዎች ላይ የተሳተፉት?
እንደኛ ኤክስፒሪየንስ ቅድም እንዳልኩ የበንዳራሴ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒርሊ አንድ አመት እየሆነው ነው። ባለፍነው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀብለን በሁለት መንገድ ነው ወጣቶቹ በበጎ ፈቃደኝነት ሰርቭ እንዲያደርጉ እናደርግ። አንደኛ በዛ ሙያ ኤክስፒሪየንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትነሮች ጋር አውትሶርስ አድርገን የተወሰነ ጊዜ 3 ወር ያንድ ወር ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ እውቀቱን ግን ኤክስፒሪየንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ በእንደራሴ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዲቨሎፕመንት በመጠቀም ያን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉትና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበት መንገድ እንዲፈጠሩ ነው የሚያደርገው። ስለዚህ በእነዚህ ሁለት መንገዶች ነው እየተጠቀምን ያለን።
እስኪ በበጎ ፍቃድን በተመለከተ ዓለም አቀፍ ተሞክሮችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎች ይኖራችኋል ብዬ አስባለሁኝ እና እሱን እናንሳ። እስኪ ዓለም አቀፍ ተሞክሮቹ በዚህ ውስጥ ያተረፉ ሀገራትን አንዳንዴ ደግሞ አብረን ብናነሳው ጥሩ ነው ብዬ ማስበው እዚህ አሜሪካን ጨምሮ አንዳንድ ሀገራት በጎ ፍቃድ መስራትን የተለያዩ የቅጥር ሁኔታን ወይም የተለያዩ የመንግስት አገልግሎቶች ለማግኘት እንደ አንድ መስፈርት ይጠቀሙታል። በጎ ፍቃድ ያገለገሉት የተሻለ እንዲያገኙ ያን እንደ ማበረታቻ ይጠቀሙታል። እና እነዚህ ነገሮችስ በኢትዮጵያ እርስዎ መመልከት ችሏል ወይ? እንደዚህ አይነት ልማዶች አሉ?
ልክ ነው። እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፍቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ ሀገራት አንዱ አሜሪካ ናት። ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩ። በብዙ ቢሊዮን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢንፑት መግባት የቻለበትን ሁኔታ ማየት እንችላለን። ብዙ ኮሚኒቲዎችን ለመርዳት አገልግሎት ለመስጠት አሜሪካ እንደ ምሳሌ እንደ የቮለንተሪዝም ኤክስፒሪየንሱ እጅግ በጣም ከፍተኛና ብዙ ኢኒሼቲቭዎች ከዛም እንደመጡ እናያለን። ከዛም ውጪ ግን ሌሎችም ሀገራት በአለም አቀፍ ደረጃ ኢንተርስ ሰርቪስ ኦቨር ሲቪኤስኦ የመሳሰሉ ደግሞ በኤሮፓም በአሜሪካም የሚሰሩ አለም አቀፍ የሆኑ የበጎ ፈቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከኛም ከመሰሉ ድርጅቶች ጋር አንድ ላይ በመሆን ባሉን ለመፍጠር ኢኒሼቲቭን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኔት የምንችለውና ያገኘን ያለነው እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያም ይሄን ሊድ ተወስዳለች። ስለዚህ ያ እንዲሆን እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር አንድ ላይ ለመስራቱን ፍላጎት አለ።
ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩን ሰማለን። ቤቶችን ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶችን ማደስ፣ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ በተለያዩ የትምህርት ሁኔታዎች ላይም ድጋፍ የመስጠት መንገዶች ላይ ወጣቶች ሲሳተፉ እንመለከታለን። እና አሁን ባለው ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ? በመንግስት በኩል ሲም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብለው ያስባሉ? እሱንና በቀጣይ ምን መደረግ አለበት የሚለው እንደመጨረሻ እናንሳ።
በጎ ፈቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ። ስለዚህ ስራ ደግሞ የሚሰራው ወይዘር በጎ ፈቃደኝነት ያለ ገንዘብ ወይ ያለ ምንም ኢንሴንቲቭ ይባል እንጂ ያን በመስራት ፐርሰናሊ በህሊናም በአእምሮም እናገኘው ሳትስፋክሽንም ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቀድም የጠቀስካቸው ኢኒሼቲቭዎች ላይ ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳትፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት ሞመንት ወይም ደግሞ የአንድ ኢቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺቭ ማድረግ እንችላለን ብዬ አላስብም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ጋር አንድ ላይ በመሆን ይህን የበጎ ፈቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፈቃደኝነትን ስራ እንዲሁም ደግሞ ራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው። ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚያው አጋጣሚ ጥሪ ማቅረብ ፈልጋለሁ። ስለዚህ ይሄን ነው የምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፈቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይሄንን ስራ መቀላቀልና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻልና እየተቻለ መሆኑን እኛም ያየነው ነው። ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ ምፈልገው። አመሰግናለሁ።
እኛም በጣም እናመሰግናለን። የበጎ ፈቃድን ወጣቶች ተሳትፎ በተመለከተ ላነሳነው ሀሳብ አስተያየቶትን እና በዚህ ዙሪያ ላይ ያለትን በመረዳት በተመለከተ ስላጋሩን አቶ ብሩክ በአሜሪካ ድምፅ የጋቢና አድማጮቻችንና ተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ ነው ለዎት።
አመሰግናለሁ። መልካም ጊዜ።
አስማማው አየነውን እናመሰግናለን። በ19 በ25 እና በ31 ሜትር ባንዶች አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ካሁን እስከ 4 ሰዓት ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ዝግጅቱ ለመዝናኛችሁ የመረጣቸውን ዜማዎች እየጋበዘ አብሯችሁ ያመሻል። መልካም ቆይታ እየተመኘው መስመሩን ልልቀቅለት። Ja, 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 ja
ጤና ስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁኝ አምሹ። ፒተር ቢዮርን ኤን ጃን የተባለ ስዊድናዊ የኢንዲ ፖፕ እና ሮክ ባንድ ነው። በባንዱ መስራች አባላት የመጀመሪያ ስሞች የሚጠራ ነው። ያንግ ፎክስ ይሰኛል ዜማው። የሚሹትን ሰው አግኝተው የስሜት መናበብና መግባባት ተፈጥሮ አብረው ዘልቀው የግለሰቡን መልካም ያልሆነ የኋላ ታሪክ ዘግይተው ከደረሱበት በኋላ አብረው ይቀጥላሉ ወይ ሲሉ እየጠየቁ ይመስላል።
Okay.
Young Fox by Peter Bjorn and Jan Neber. Fits in the Tantrums የተሰኘ በእንደ አውሮፓን አቆጣጠር 2008 ካሊፎርኒያ ውስጥ የተመሠረተ አሜሪካዊ የፖፕ ባንድ ነው። Out of my league የዜማው መጠሪያ ነው። ትንሽ ከኢኮኖሚ አቅሙ በላይ የሆነ ሴት ስለገጠመችው አፍቃሪ ተርካል። Out of my league, Fits and the Tantrums number one. Spanish ዘፋኝ እና ግጥም ጸሐፊው Enrique Iglesias ነው. Escape. እስኬፕ ኤንሪኬ ኢግሌሲያስ ነበር። አምልጠሽ ብትሸሽም ከፍቅር ያታመልጭም ይያለ ነበር። እንደ አባቱ ሁሊዮ ኢግሌሲያስ የተዋጣለት ዘፋኝ ነው። አበባዬ ተሾመ ወልዴ የአባት ስም መመሳሰል እንጂ ቤተሰብ አይደለንም። ከመወዳቸው ዘፋኞች ግን አንዱ ነው። አበባዬ የሙዚቃ ቪዲዮ ክሊፕ መጀመሪያ ከተሰራላቸው ተርታ የሚመደብ ይመስለኛል። በጥቁርና ነጭ ካሜራ ዘመን የተቀረጸው ቪዲዮ ተሾመ በመናፈሻ አበባ ይዞ፣ ቆንጂት ደግሞ በመናፈሻ ወዲያ ወዲህ ስትልና እስክስታዋን ደግሞ አልፎ አልፎ ስትመታ ያሳያል።
I'm gonna
አበባዬ ተሾመ ወልዴ። ጆሊን ቢዮንሴ ነች። መጀመሪያ የተጫወተችው ግን ዶሊ ፓርተን ነበረች። ዶሊ ፓርተን ባሏ ጆሊን በምትባል ሴት ይነጠቃል ብላ ስለምትሰጋ ሴት ይተርካል። የራሷ ገጠመኝም እንደሆነ ተናግራለች። ዶሊ ፓርተን ጥያቄውን በልመና መልክ ስታቀርብ ቢዮንሴ ግጥሙን ለወጥ አድርጋ አትሞክሪው ተጠንቀቂ እያለች አዝሚዋለች። ጆሊን ቢዮንሴ ነበረች። ሌሎች በርካታ አቀንቃኞችም ዜማውን ተጫውተውታል። እንጃ አዲስ ለገሰ የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዲህ ወልነኝ ሰላም። ኦ ካለ ሩዚ ቦታ አንድ ነገር አለ እንጃ ምንም ቢሆን ያስነካሽኝ ከሀገር ከሞላ ሰው የምለው አንቺን እንጃ ምንም ቢሆን እኔስ ምን አውቄ መወሰዴ በዛ ባንቺ መነጠቄ and how many hold and faridulla bal tabakku tafta in gathagenyo
ፍቅርሻ ጉልቦታ እንጃ ምን እንደሆን ያስነካሽኝ ከአገር ከሞላ ሰው የምለው አንቺን እንጃ ምን እንደሆን እኔስ ምን አውቄ መወሰኔ በዛ ባንቺ መነጠቄ እንዲያው ምን ይሆን zenji deme nefsin al hol kum zendros rase likata hoy siwo kishi mne no yena kam nishi au ka no na kishi yergib la basu ginen da chi galan encha balas rasu አይነት ቆንጆ የሚሰራ መልክ ብቻ ስናድሎን እኔ ምን ላድርግ ቆንጂቷ ሰብ አንጥሮ የሰራሽ በጥበብ አለቀ ደቀቀ ልቤጣው ከውበት ወደቀ አጣሁኝ በዳኛ ምን አይነት ፍቅር ነው ኃይለኛ ዘንድሮስ እዳዬ ብቻ ነው ዜማዬ እንጃ ምን እንደሆን ያስነካሽኝን ከአገር ከሞላ ሰው የምለው አንቺን jamen ndo ane smna wke mo wasi batza banchi banatake jamen ndo yasme tashinin kagir kola so yemle wachin el jamen ndo ane smna wke mo wasi batza banchi banatake ካለ ጥሩዚ ቦታ አንድ ነገር አለ እንጃ ምን እንደሆነ ያስነካሽኝ ከአገር ከሞላ ሰው የምለው አንቺን እንጃ ምን was a day but the banchi man not again and you are many home and the faridullah bal tabakku tafta in get hagenyo ፍቅርሻ ጉልቦታ እንጃ ምን እንደሆን ያስነካሽኝ ከአገር ከሞላ ሰው የምለው አንቺን እንጃ ምን እንደሆን እኔስ ምን አውቄ መወሰኔ በዛ ባንቺ መነጠቄ እንዲያው ምን ይሆን እንጂ ደመ ነፍሴ አልሆንኩም ዘንድሮስ ራሴ ይካጣሁኝ ስወድሽ ምን ነው የነካው ምንሽ አውቃለሁ ነክሽ የርግብ ላባስሱ ግን እንዳንቺ ገላን እንጃ መለስለሱ
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በራዲዮ መጽሔት እስከምንገናኝ ያስተናገድኳችሁ ቆንጅት ታዬ ነኝ። ሰላም፣ በደህና አደሩ።